አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በገነነ መኩሪያ የቀረበውን የአፋና ስፖርት ሁለተኛ መጽሐፍ ትረካ ስምንተኛውን ክፍል አስተምተን የዛሬ ምሽት ጠቅላላ ትርክታችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን የእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
ኢያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ። ክፍል 8 ቀዳሚ በጠዋት ተነስቶ ቤት ውስጥ ሲንጎራደድ የነበረው ወጣት ውስጣዊ ዝግጅት አድርጓል። ደበቅ ያለ ቦታ በመሄድ ሽጉጡን ማስተካከል ጀመረ። ዛሬ ምን እንደሚገጥመው ባያውቅም የተሰጠውን ኃላፊነት በሚገባ ሊወጣ ተዘጋጅቷል። ቁርስ አላሰኘውም፣ ግን ያልተለመደ በመሆኑ እንደነገሩ በአፉ ላይ አደረገ። ጥየበዩን በጣም ነው የሚወዳቸው። ሲታያቱ ናቸው እሳቸው እንደነሳቸው ነው የሚያዩት። በጧት ሊወጣ መዘጋጀቱን አይተው ወዴት ልጄ ነው አሉት። የትም አልሄድም። ታዲያ ቁጭ አትልም? ጓደኞቼ ጋር ደርሼ እመጣለሁ። ትንሽ ቆይተህ ትሄዳለህ። እሺ። የአያቱን ፍላጎት ለማሟላት እንጂ ወደ ዋናው ቦታ መሄዱ የማይቀር ነው። ወደ በራፉ ወጣ። በረንዳ ላይ ትንሽ ጎርደድ አለና ሄደ። ወደ አቋራጩ ገባና በፖሊስ ጣቢያው አድርጎ በበቀለ ሞላ ሆቴል ጀርባ ተጓዘ። ሚሽን ትምህርት ቤት ደረሰ። ሚሽኑ ከባንኩ ቤት ኋላ ነው የሚገኘው። እዚህ ቦታ ሲደርስ በአካባቢው ያሉትን ሰዎች ተመለከተ። የት ጋ መሆን እንዳለበት ስላወቀ ቦታውን አስተካከለና ቆመ። ወጣቱ መስፍን ወርቄ ይባላል። ኳስ ይጫወት ጎበዝ ነው። ወደ ቴክኒኩ ያደላል። በባህሪው ዝምተኛ ቢሆንም ጸብ ከመጣ ወደ ኋላ የማይመለስ ነው። መስፍንና ጓደኞቹ ያቋቋሙት ቡድን በከተማው በተለይ በወጣት ተማሪዎች የተወደደ ነው። ክለቡን ያቋቋሙት የአፓ አባላት ሆነው በተለያየ ሴል ውስጥ የሚሰሩ ናቸው። ስሙን ቀይ ኮከብ አሉት። መስፍን ወርቄ፣ ሰይፉ ኃይለ ሚካኤል፣ አባተ መንገሻ፣ ፍሬው ገዛኸኝ፣ ይኩራባቸው፣ ሰለሞን ቱባ፣ መንቾ እና ሌሎችም ነበሩ። በኳስ ሰበብ ተደራጅተው የኢህአፓን የትግል እንቅስቃሴ ያጧጡፋሉ። ክለቡ በዘዴ የተመሰረተ ነው። ቀበሌ 03 ከፊልም ቤቱ ፊት ለፊት ባለው አቋራጭ መንገድ አንድ ትምህርት ቤት ይገኛል። እዚያ ላይብረሪ ተከፈተ። ቤቱን በኃላፊነት የሚመራው ሰሃሚ ነው። የኢህአፓ አባል በመሆኑ ለንባብ የሚመጡ ወጣቶችን አጠመደ። መሰባሰቡ ሌላ ነገር እንዳይመስል የእግር ኳስ ቡድን አቋቋመ። ስሙንም ቀይ ኮከብ አሉት። መስፍንም የዚህ ቡድን አባል ሆነ። መንግስትን ተቃወማላችሁ በሚል እነ መስፍን ከትምህርት ቤት ታፍሰው ታሰሩ። ሁለት ወር ቆይተው ሁለተኛ አብዮቱን የሚቃወም ነገር አንፈጽምም በሚል ቃል አስገብተው በማስፈረም ማሪን አብዮቴ ብለው ተፈቱ። ሌላ ጊዜ ግን መንግስትን የሚቃወም ነገር እንደማይሰራ ቢስማሙም ለነገሩ ትኩረት ሳይሰጡ ድርጅቱ ያዘዘውን ነገር ለመፈጸም ቆርጠው ተነስተዋል። ዛሬ እዚህ ስፍራ የተገኘውም ለዚህ ጉዳይ ነው። ከፊት ለፊቱ ያለውን ባንክ ቤት ተመለከተ። ጓደኞቹ ከጥቂት ደቂቃ በኋላ እዚህ ይገቡና ገንዘብ ይዘው ይወጣሉ። የሚወስዱት ህጋዊ ባልሆነ መንገድ ቢሆንም መደረግ አለበት። ያፓ የገንዘብ ችግር ስለገጠመው የሻሸመኔን ባንክ ዘርፈው የሚያስፈልጋቸውን ለማሟላት እንዲችሉ ስራው ይከናወናል። መስፍን የተመደበው ከባንኩ ጀርባ ነው። ከባንክ ቤቱ ገንዘብ ይዞ የሚወጣው ሰው በሱ በኩል ነው የሚያልፈው። መስፍን ልጁን አተኩሮ አይመለከተውም። ማንነቱንም ማወቅ አይገባውም። ገንዘብ የያዘው ሰው እንደደረሰ ፊቱን አዙሮ አካባቢውን ይቃኛል። ችግር የሚከሰት ከሆነ ሽፋን ሰጥቶ ያስመልጠዋል። መስፍን ሰዓቱን ተመለከተ። 3 ሰዓት ይላል። ቦታውን በትክክል እያስጠበቀ ነው። 3:05 ሲሆን ስፍራውን መልቀቅ አለበት። የተነገረው በዚህ መልክ ነበር። ለመሄድ በተዘጋጀበት ጊዜ የመሳሪያ ተኩስ ሰማ። ኦፕሬሽኑ እንደተነቃበትና እክል እንዳጋጠመው አወቀ። እዚያ አካባቢ ላሉ አባላት እንዲበተኑ የሚያደርገው ተኩስ እንደተሰማ ሁሉም በየአቅጣጫው መበታተን ጀመረ። ብዙም ሳይቆይ የተጧጧፈ ተኩስ ተሰማ። ነገሩ ድብልቅልቁ ወጣ። መስፍን ብዙም የማያውቀው ሰፈር ውስጥ በመግባቱ ግራ ተጋብቷል። መሮጥ ጀመረ። ሩጫውንም ቀጠለበት። መሃል መንገድ ላይ ተጋልጦ ከተገኘ መሞቱ አይቀሬ ነው። መደበቅ አለበት። የት መደበቅ እንዳለበት ግራ ገብቶታል። በቅርብ ካሉት ቤቶች ባንዱ ሊገባ ፈለገ። በአካባቢው ያሉ ሰዎች ከተደበቀበት ጠቁመው ሊያስይዙት ይችላሉ። እሱ ከሚኖርበት 2 ቀበሌ ዘሎ ነው እዚህ የተገኘው። ጥግ መያዝ አለበት። ጥሩ ነው ብሎ ያሰበበት ቦታ ተሸሸገ። አመቺ ባይሆንም ከምንም ይሻላል። በተተረማመሰበት አካባቢ ሽጉጡን ይዞ ገዳይ ከመጣ ሊቀድመው ተዘጋጀ። ጫጫታ ሰማ። ድምፁ ከየት አካባቢ እንደመጣ አጣራ። ከለላ ያዘ። የሆነ ሰው ሽጉጥ እየተኮሰ በዚያ አቅጣጫ እየሮጠ ነው። ተኳሹን ቀድሞ ሊጥለው ፈለገ። ካልጣለው እሱ ራሱን ሊጥለው ይችላል። ሰው ገሎ አያውቅም። ዛሬ ግን የሚገለው ስለመጣ እሱም ምላሹን መስጠት አለበት። ሽጉጡን አስተካከለና ወደ ሯጩ አቅጣጫ አነጣጠረ። ነገር ግን ሰውየው ወደ ሌላ ቦታ ነው የሚሮጠው። ደግሞም ተባራሪ ነው። ተባራሪውን እንዳየው እንዴ እንትና አለ በቀስታ ድምፅ። ከኋላው ሰዎች እየተከተሉት ነው። ደግሞም እየተኮሱበት ነበር። ነገሩ ገባው። አባራሪና ተባራሪ ናቸው። ተባራሪው የእሱ ወገን እንደሆነ ያውቃል። ዛሬ የአባ ተባራሪ ነው። አብዮት ጥበቃ አባራሪ ነው። ተባራሪው ጭንቅ ላይ ነው። ሰዎች ደርሰውበታል። እናም ኢላማ ውስጥ አስገቡት። ታጣቂዎቹ ይህንን የኢህአፓ አባል እዚህ ቦታ ደፍተው እንደሚጥሉት እርግጠኛ ናቸው። ተባራሪው የሚተኩሰው እንዳይከተሉት ለመከላከል ያህል ብቻ ነው። ግን ማንንም አላገኘም። እነሱ ብዙ ናቸው። በያዘው ሽጉጥ ስንቱን ይተኩሳል። ደግሞም ብዙ ሮጠ። እየደከመው ነው። ማምለጫም የለውም። ቀለበት ውስጥ አስገብተውታል። ጥግ ይዞ ተደብቆ የነበረው መስፍን ወርቄ ጭንቅ ውስጥ ያለውን ተባራሪ ተመለከተ። የአባራሪዎችን ቁጥርና ብቃታቸውን መዘነ። እየሮጠ ያለውን ልጅ አየና ተገረመ። ልጁን ሲያየው ደንግጧል። ይሄ ልጅ የአባ ነው እንዴ? እንዴት ተመለመለ ብሎ ተገረመ። በፍጹም አልተረተረም። አሁን ለመጠጠርና ለመገረም ጊዜ የለውም። ልጁን ማጥፋት አለበት። አባራሪዎቹ ደርሰው ሊተኩሱበት ሲሉ መስፍን ቀደማቸው። አከታትሎ ተኮሰባቸው። ልጁን ዲያመልት ሽፋን ሰጠው። አባራሪዎቹ መስፍን የያዘው ቦታ አመቺ በመሆኑ እዚያ አካባቢ ተገጡ። ተባራሪው አመለጠ። ከማምለጡ በፊት ዞር ብሎ ሽፋን የሰጠውንና ሕይወቱን እየታደገ ያለውን ሰው አየው። ያውቀዋል። ያመሰግነው ቢችል ጥሩ ነው፣ ግን ይህን ለማድረግ የማያስችል ሁኔታ ላይ አይደለም። ተባራሪው መስፍን ኢሃፓ ነው እንዴ ብሎ ተገረመ። ግን ማምለጥ ነበረበት። መስፍን ለተባራሪው ሽፋን ሰጥቶ ካስመለጠ በኋላ አገር ጥበቃዎቹ በእጃቸው የገባው ታዳኝን ባለማግኘታቸው ተናደዱ። አባራሪዎቹ እዚህ ጋር የመሸገውን ሰው የተባራሪው ወገን በመሆኑ ለመግደል ተዘጋጁ። ተባራሪው ሞትን ቢያመልጥም አባራሪዎቹ ይሄኛውን ሌላ ሞት ሊጥሉበት ማሳደድ ጀመሩ። ከባንክ ቤቱ በሰሜን አቅጣጫ ከበቀለ ሞላ ሆቴል በስተጀርባ በኩል እየተሽለኮለከ መሮጥ ጀመረ። እንደገና በሁለተኛ መንገድ ገባና ወደ ጓጌቲ ጫካ መምረር ጀመረ። አባራሪዎቹ የዋዛ አይደሉም። እሱ የሚሄድበትን መንገድ እነርሱም ስለሚያውቁ ተከተሉት። ደረሱበት። ማምለጫ አጣ። ቀደም አንድ ነፍስ አትርፏል። ሰው ለማትረፍ ብሎ እሱ ላይ ገዳዮቹን ጠርቷል። እሱን የሚያተርፈው ሰው አላገኘም። አቋራጩን ታጥፎ እንደመጣ አንድ ቤት አገኘ። የቤቱ አጥር ረጅምና ለመውጣት የሚያስቸግር ነው። ረጅሙ አጣና 4 ሜትር ያህል ይረዝማል። ሽጉጡን ኪሱ ከተተና ተንጠላጥሎ መውጣት ጀመረ። ተንሸራተተና ወደ ኋላ ተመለሰ። ቶሎ ካልዘለለ አጥሩ ላይ እንዳለ በጥይት እዛው ሊጥሉት ይችላሉ። የቀይ ኮከብ ቡድን የመሃል ሜዳ ተጫዋች ነው። መስፍን ኳስ መቻል ብቻ ሳይሆን አካል ብቃቱም ጥሩ ነው። እሱ ከነበረበት ሴል ውስጥ የተመለመለው መስፍን ብቻ ነው። ለዚህ ኦፕሬሽን ሲባል አንድ አዳራሽ ውስጥ አሰልጣኝ ተመድቦላቸው በየቀኑ የአካል ብቃት ስፖርት መስራትና ራስን እንዴት መከላከል እንዳለባቸው የኮማንዶ ትምህርት ወስደዋል። ይህንን ብቃቱን ተጠቅሞ ረጅሙን አጥር በፍጥነት ዘሎ ወደ ውስጥ መግባት ይጠበቅበታል። አባራሪዎቹ ደረሱበት። ቁጣ ብቻ ሳይሆን ንዴትም ታጥቀዋል። ያውና ያውና እያሉ ተከተሉት። ከቤቱ ጀርባ ዞረ። ያለው ማምለጫ ይሄ ብቻ ነው። ይህን መውጣት የማይቻል ቢሆንም ነፍስረውና በፍጥነት ረጃጅሙን አጥር ወጣ። ዘሎ ወደ ቤቱ ዱብ አለ። ርብራብ እንጨት ላይ አረፈ። አካባቢው እርሻ ያለበት በመሆኑ ግቢ ውስጥ ይግባ እርሻ ውስጥ ይሁን ባይለዩም ከአጥሩ ዘሎ የመውረድ ድምፅ ሰምተዋል። እዚህ ገብቷል ብለው ቤቱን በአንድ ጎኑ ከበው ማንኳኳት ጀመሩ። ማንኳኳት ብቻ ሳይሆን ገንጥሎ የመግባት አይነት አንገጫገጩት። ባለቤቱ እየሮጠ ከቤቱ ወጣ። ማን ነው አለ። እኛ ነን። ቀስ አትሉም? ምን አልክ? በሩን ልትሰብሩ ነው እንዴ? ክፈት ብለናል። ምንድን ነው የምትፈልጉት? ወንጀለኛ እዚህ ገብቷል? አልገባም። ገብቷል? መቼ? አሁን። አላየው። እኛ አይተናል። መስፍን የሚሉትን ያዳምጣል። ተጋላጭ ቦታ ነው ያለው። ግቢ ውስጥ መደበቂያ ቢኖርም በፍተሻ ያገኙታል። ተጋጣሚዎቹ ወደ ውስጥ ከገቡ መግደል ብቻ ሳይሆን ዘልዝለው ነው የሚተክሉት። ዋናው በር ተከፈተና አሰሳ ጀመሩ። መኖሪያ ቤት ውስጥ ተደብቋል ብለው ስለገመቱ ወደ ውስጥ ገቡ። ቤቱን መበርበር ያዙ። ቤቱን ከጨረሱ እሱ ወዳለበት እንደሚመጡ አውቋል። ቀልጠፍ ብሎ ከተሸሸገበት ብቅ አለና በፍጥነት አጥሩን ተንጠላጥሎ ወደ ላይ ወጣ። አሁን እንደ ቀድሞ አላስቸገረውም። ቋሚውን ማገር ወደ ጎን የያዘው እንጨት በምስማር የተመታው ከግቢው ውስጥ በመሆኑ እንደ መሰላል ለመወጣጫ ተጠቀመበት። ተንጠላጥሎ ወደ ላይ ሲሄድ አዩት። ይኸውና በለው፣ ተኩስበት፣ እንዳያመልጥ። እንደ ሸረሪት ቱር እያለ ወደ ላይ ወጣ። ልብሱን የሆነ ነገር ያዘው። ሊወድቅ ነው። አሁን የሚጠብቀው ተጀርባው የሚገባውን የጥይ አረር ነው። የሱን የያዘውን በኃይል መነጨቀ። ተንጠላጠለ ጫፍ ደረሰ። ተኩስ! ቶሎ ተኩስ! የሚል ድምፅ ይሰማዋል። የሚጠብቀውም ይህንኑ ነው። ከተኩሱ የጥይት ፍጥነት ምን ያህል በራሪ እንደሆነ ያውቃል። እጅና እግሩን አፈጠነ። ባጠር ላይ ሩጫ ሬከርድ የመስበር ያህል ፈጠነ። ሲያነጣጥሩ መስፈን ጫፍ ደርሶ ነበር። ወደ ታች ሲሄድ እሱ በነበረበት ቦታ ባናቱ ላይ ጥይት እያኳጨ ሲሄድ ይሰማዋል። ባይፈጥን ወደ ቀብር ይላክ ነበር። ከላይ ተምዘግዝጎ ወደ መሬት ዘሎ ዱብ አለ። የምዕራፍ አንድ ሞትን አመለጠ። ምዕራፍ ሁለት እንደሚቀጥል አልጠፋውም። ዘሎ መሬት ቢደርስም ሰዎቹ በቅርብ ስላሉ ማምለጫ የለውም። ዛሬ ጉዱ ነው። እናቱ በጣም ነው የሚወዱት። አያቱ ደግሞ የተለየ ፍቅር አላቸው። በጧት ከቤት ሲወጣ የትም አልሄድም እዚሁ ነኝ ብሎ ነበር። አሁን ያለበትን ሁኔታ ቢመለከቱ በድንጋጤ አንድ ነገር ይሆኑ ነበር። ሰዶ ማሳደዱ ቀጥሏል። መስፍን ዘሎ እንደወረደ አባራሪዎቹ በቅርብ ስላሉ ማምለጫ እንደሌለው አውቋል። ርቆ መሄድ አልፈለገም። ከሮጠ ያዩታል። ካዩት አነጣጥረው ይተኩሱበታል። ይህኔ አለቀለት ማለት ነው። እስካሁን በደንብ አነጣጥረው አልተኮሱበትም። አሁን ግን ከሱ ጋር መሯሯጥ አይፈልጉም። በፍጥነት ወደ ዘለለበት ካጠሩ ጀርባ መጡ። አካባቢው ገላጣ ቦታ በመሆኑ በግልጽ ያገኙታል። ጠመንጃቸውን ወድረው መጡ። ባይናቸው አማተሩ። የሚወጥ የሚንቀሳቀስ የሚላወስ አላዩም። የት ገባ ብለው ተገረሙ። በቅርብ ርቀት ሌሎች ቤቶች አሉ። ወደዚያ ሂዶ ይሆን? ምን ዋጋው? ትንሽ ራቅ ብሎ የበቆሎ እርሻ አለ። እዚያ ገብቷል ብሎ ለማሰብ ያስቸግራል። ምክንያቱም በዚህ ፍጥነት እዚያ ሊደርስ አይችልም። መነጋገር ጀመሩ። አንደኛው የት ገባ አለ። እንጃ፣ እዚያ ቤት ሂዶ ይሆን? አይመስለኝም። እኛ ስንወጣ ተመልሶ እዚሁ ግቢ ገብቶ ይሆን? አይሆንም። ታዲያ መሬት ውስጥ ተቀብሮ ይሆናል። ምን አይነት ሰላቢ ነው? መስፍን የትም አልሄደም። አጠገባቸው ነው። በቅርብ ያለው ድንች እርሻ ውስጥ ተደብቋል። መደበቅ ሳይሆን ለመሸሸግ እየጣረ ነው። ከመሞቱ በፊት የድንች ቅጠል ሊያተርፈው ከቻለ ይሞክራል። ይህን ያደረገው አማራጭ በማጣቱ ነው። ካለበለዚያ ይሰናበታል። ካጥሩ ዘሎ እንደወረደ ድንች እርሻ ውስጥ ገባና መሬቱ ላይ ለጣለ። ቅጠሉ ትንሽ ከፍ ያለና እርስ በርሱ የተያያዘ ነው። በዚያ ላይ ባለቤቱ ሰነፍ ስለሆነ ይመስላል ድንቹን አላረመውም። አረሙ በብዛት ስላለና ከፍ ስላለ መስፍንን ደበቀው። እሱ ግን ደብቆኛል ብሎ አላሰበም። ከተረፍኩ ብሎ አስቦ ሳይሆን ልሞክር በሚል ስለጨነቀው ነው በቅርብ የተደበቀው። ደግሞም እዚሁ ስለሚያፍሱ እንደሚያገኙት ያውቃል። ያ እሱ ነው እንዴ ብሎ አንደኛው ሲናገር ያዩት መስሎት ተነስቶ ሊሮጥ ፈለገ። ግን ወደሱ ምንም እንቅስቃሴ አልሰማም። ፊቱን ከአፈር ጋር እያስተሻሸ የበለጠ ወደ ውስጥ ሊሰምጥ ይታገል ጀመር። ግን መሬቱ ገትሮ ይዞታል። ደግነቱ የለበሰው ነገር ከድንቹ ቅጠል ጋር ተቀራራቢ በመሆኑ ተጋላጭ አልሆነም። በተኛበት ቅጠሉን በደንብ አየ። የድንች ቅጠል ቁመቱ ከፍ ማለት እንዳለበት አሰበ። ተመራመረ። የድንች ተክል አበቃቀልና አሰራርን የሚያጠና ይመስል እያየ ተኛ። መመራመሩን ለግብርና ሰራተኛ መተው ይጠበቅበታል። በመስመር ያለው ድንች ከፍ ባለ አፈር ላይ ነው የተቀመጠው። ከጎኑ ካለው ተክል ጋር ቦይ ነገር ነው የሚለየው። መስፍን ቦይ ነገር ውስጥ ሰርስሮ ገብቶ ነው የተሸሸገው። መሳሪያውን አስተካክሎ ይዟል። ቢደርሱበት እንኳን አንድ ከሱ ጋር ወደ ሰማይ ቤት የሚጓዝ ሰው መግደል አለበት። ከመሞቱ በፊት መጣን ይተበቅበታል። የተሰቦቹ ናፈቁት ፈንገዲ አያቸውም። ሞት እዚህ ቦታ አለ። ልቡ በፍጥነት ይመታል። ስጋት ውስጥ ነው ያለው። ገዳዮቹ አጠገቡ ስላሉ ምንም ማምለጫ የለው። አሁን እንዴት ነው ማምለጥ ያለበት? ግራ ገባው። ፈላጊዎቹ ማሰስ ጀመሩ። ሁሉም ቦታ ፈለጉት። በተጣበበ ቦታ በድንች ቅጠል ተሸፍኖ ያመልጠናል ብለው አላሰቡም። በፍጥነት ቶሎ መወሰን አለባቸው። እዚያ አካባቢ ጓዳ ጎድጓዳውን አበጥረው መበርበር ወይም ቶሎ ወደ ሌላ ቦታ መሄድ አለባቸው። ምናልባት እዚህ ተደብቆ ቢሆንስ ብለው ተነጋገሩ። ለማሰስ ተዘጋጁ። ቅጠሉን ገርጥ እያደረጉ ተመለከቱ። ድንገት አንድ ሰው በሌላ አቋራጭ ሲሮጥ አዩ። ያውና ያውና ብለው ሮጡ። መስፍን ይዜ ማጥፋት የለበትም። ሲሮጥ ያዩትም ሰው ደርሰውበት መስፍን አለመሆኑን ካረጋገጡ ተመልሰው ይመጣሉ። ይሄ ከመሆኑ በፊት መሰወር አለበት። ዛሬ ለመሞት ቀኑ አልነበረም። ሮጦ በቆሎ እርሻ ውስጥ ገባ። እየተሽለኮለከ ወደ ሌላ ቦታ ሄደ። ጎጌስቲ ጫካ ውስጥ ተሸሸገ። ድንገት አንድ ሰው እየተታኮሰ ሲሄድ አየ። እሱም መደበቂያ ይፈልጋል። ሰንበቶ ነው። ሰንበቶ ይሃፓ ነው እንዴ ብሎ አሰበ። የከተማው ወጣት በፖለቲካ ሥራ ውስጥ እንዳለ ተረዳ። ሰንበቶ እጁ በፋሻ ታስሯል። መከላከሉንና ማጥቃቱን በብቃት እየተወጣ ነው። ሰንበቶ ቦታ እየቀየረ ስለሚታኮስ ከአካባቢው ቶሎ ተሰወረ። ጎጌቲ ጫካ ውስጥ መተላለፊያ መንገዶች አሉ። ከገጠር የሚመጡና የአካባቢው ሰዎች የሚጠቀሙበት የእግር መሄጃ አለ። ከመንገዱ በአንዱ ግርጌ ትንሽ የእግረኛ ድልድይ አለች። ከድልድዩ ስር መደበቂያ ነገር ተመለከተ። ክረምት በመሆኑ ያደጉት ቅጠሎች በመጠኑም ቢሆን ይከልሉታል። ለጊዜው ከአባራሪዎቹ ስላመለጠ ሌላ አባራሪ እስከሚያገኘው ጊዜ ድረስ እዚህ ተከልሎ የሚመጣውን መጠባበቅ ጀመረ። ምን ያህል ጊዜ እዚህ መቆየት እንዳለበት እያሰላሰለ ሳለ ድምፅ ሰማ። የጭፈራ ነው። ገበሬዎች ናቸው። ከተከለለበት በቅጠሎቹ መሃል አሾልቆ ተመለከተ። የሆነ ነገር እየጎተቱ ነው። እንደምንም ብሎ ተንጠራርቶ አየ። ጎታቹ ሰው ነው። እሱ አካባቢ ሲደርሱ ተጎታቹን ሰው መሬት ላይ ጥለው ይንጫጫሉ፣ ይፎክራሉ። ተጎታቹ በሕይወት የለም። ሰውነቱ በጥይት ተበሳስቷል። ወይኔ ጉዴ አለ። ከጥቂት ደቂቃ በፊት እነዚያን አባራሪዎች ስላመለጣቸው እንጂ ተጎታቹ እሱ እንደሚሆን አሰበ። አሁንስ መች ይቀርለታል? እሱ ያለበት ስፍራ ጢሻ ለመደበቂያ የሚሆን ቦታ እንደሆነ ስለሚያውቁ ወደዚያ እንደሚመጡ አሰበ። ለማንኛውም ብሎ ሽጉጡን አቀባበለ። ውስጡ ያለው ጥይት ትንሽ ነው። ሰዎቹ ደግሞ ብዙ ናቸው። መሳሪያ ታጥቀዋል። ሌሎቹ ደግሞ ዱላ በእጃቸው አለ። አንዳንዶቹ ገጀራ ተሸክመዋል። ገጀራውን የያዙት ሊሸድሉበት አይደለም። ከያዙት በዚህ ይከታትፉታል። እሱን ራሱን ሲቆራርጡት በሐሳቡ መጣበት። ያንተ ያለ እንዴት ያስፈራል ብሎ አሰበ። ግን መፍራት እንደሌለበት ያውቃል። ሁሉን ነገር ለድርጅቱ ሰጥቷል። ችግር አፍጦ ከመጣ መጋፈጥ እንዳለበት አውቋል። መስፍን አሾልቆ ሬሳውን ተመለከተው። ፊቱ ባፈር ተለውሷል። ማንነቱን ሊለየው ባይችልም በልብሱ አወቀው። ከጥቂት ጊዜ በፊት መንገድ ላይ አይቶታል። ይህን ልጅ ገደሉት ብሎ ራሱን ጠየቀ። አሁን ለማዘን ጊዜ የለውም። ሬሳውን ይረጋግጡት ጀመር። ራሱን በዚህ ሬሳ ቦታ አድርጎ ገመተ። ሰቀጠጠው። ገለው እየጎተቱ ሲሄዱ አያቱ ካዩ ምን ያህል እንደሚጣመሙ አልጠፋው። ሰዎቹ ቦታውን ማሰስ ጀመሩ። በዚህ ሁኔታ አካባቢውን በደንብ ከበረበሩ ያገኙታል። ቀጣዩ ነገር ከጥይት በኋላ ወይም በፊት ገጀራ ይከታተፋል። ይሄ ከመሆኑ በፊት እሱም መግደል አለበት። ከሞተ ላይቀር ተፋልሞ ሊሆን እንደሚገባ አመነ። ቢሞትም ምንም አይጸጸተውም። ለድርጅቱ ታማኝ በመሆኑ የሚመጣውን መቀበል አለበት። አሁን ራሱን አሳምኖ ከጨረሰ በኋላ አስፍቶ ጠበቀ። ቦታው መተበቂያ እንዳለው ስለገመቱ ነው ታጣቂዎቹ ማሰስ የጀመሩት። በአካባቢው ያሉትን በጣም ያደጉ ቅጠሎችን በገጀራ እየቆራረጡ ተጠጉት። አንድ ልጅ ተይዞ ነበር። ልጁ የተያዘው በተደበቀበት አሳሾቹ አጥተው ሲሄዱ እሱ ሲያስነጥሰው ደረሱበትና አንጠልጥለው ወሰዱት። ይሄ የሆነው ከ30 ደቂቃ በፊት ሌላ ቦታ ነው። ነፍስን እንዲህ አይነት ነገር ቢገጥመው አለቀለት። ድልድዩ ስር ወደ ውስጥ ትንሽ ዋሻ ነገር አለች። እዚያ ውስጥ ተደበቀ። መሸሸጊያው እንደ ጎሬ አይነት ነው። አሳሾቹ ደርሰው ምንም ነገር እዚህ ስላላዩ ቶሎ ተመለሱ። ሬሳውን ይዘው ወደ ላይ አቅጣጫ ሄዱ። መስፍን እዚያ ጎሬ ውስጥ ሆኖ መጠበቅ ጀመረ። እዚያ አካባቢ መቆየት አደገኛ ነው። ቦታው ጥሩ ቢሆንም እዚህ ቦታ ጅብ እንደሚኖር ገምቷል። አካባቢው ጅብ አያጣውም። ምሽት ላይ እዚህ አካባቢ የጅብ ጩኸት አለ። ከአንድ ሰዓት በኋላ አንድ ተባራሪ የኢህአፓ አባል ጫካ ውስጥ መደበቂያ አገኘ። ትልቅ ጎሬ ነው። ዘሎ ገባ። ጅብ ማደሪያ ውስጥ ነበር። የማክረምረም ጩኸት ሲሰማ በገባበት ፍጥነት ፈትለክ ብሎ አመለጠ። ጅብ እንደሆነ ገምቷል። አባራሪዎቹም ባለጎሬውም ሞት አላቸው። መስፍን ከጎሬው ወጣና እዚያ አካባቢ ባለው መሸሸጊያ ተገንዞ ተደበቀ። አንድ በጅምር ያለ ቤት አገኘና በደረቱ እየተሳበ ባጥር ውስጥ ገባ። አሁን ለጊዜው ነፍሱን አትርፏል። ወደሱ የሚመጣ የለም። ነገሩ የበረደ መሰለው። የሰዎች እንቅስቃሴ በርቀት ሲመለከት ጀመር። ጠዋት 3 ሰዓት አካባቢ የገባ 9 ሰዓት ሲሆን ለመውጣት ተዘጋጀ። መሳሪያውን ይዞ መሄድ ጥሩ አይደለም። ፍተሻ ሊኖር ይችላል። ከዚያ ወጣና ወደ ጢሻ ውስጥ ገባ። ጉድጓድ ቆፈረና ሽጉጡን ቀበረ። በቦታው ላይ ምልክት አደረገ። ለዚያውም ከተመለስኩ ነው ብሎ አሰበ። ከዚህ ከወጣ በኋላ ምን እንደሚገጥመው አያውቅም። አባራሪዎቹ መልኩን በደንብ አይተውት ከሆነ አፈላልገው ይይዙታል። ከዚያ በኋላ ከሽጉጡ ጋር መገናኘት የለም። ስራውን ከጨረሰ በኋላ ሰው እንደሌለ አረጋግጦ ከተደበቀበት ስር ወጥቶ መንገዱን ተቀላቀለ። እጁን ኪሱ ከቶ ምንም እንዳልተፈጸመ አይነት እያፏጨ መሄድ ጀመረ። ማፏጨቱን ተወ። ሊያስነቃ ይችላል። ቅድም እዚህ ጋር የሚጎትቱትን የጓደኛውን ሬሳ ትዝ አለው። እሱ አሁን ቆሞ እየሄደ ነው። እንደገና አሰበ። ላፏጭ አላፏጭ አለ። ይቅርብኛል። ከተማው በተኩስና በግድያ በተተረማመሰበት ሰዓት የእሱ ቁጭት የሰላም እንዳልሆነ ከጠረጠሩ ሊይዙት ይችላል። ማፏጨት ደግሞ የሰውን ትኩረት ይስባል። እርምጃውን ሰው ሲያይ ቀነሰ። ጭር ሲል ፈጠን እያለ መሄድ ጀመረ። ቤቱ ደረሰ። ጠዋት እንደወጣ ባለመመለሱ ቤተሰቡ ሰግቶ ነበር። አያቱ እንዳዩት የት ነበር አሉት። ጓደኞቼ ጋር ነበሩ። ሰማህ? ዛሬ ምን ዘረፋ? የት? ባንክ ቤት። ማን የዘረፈው? ሌባ ነው። ተያዙ? መያዛቸው መች ይቀራል? ሰዎች መገደላቸውን ሰምተሃል? መቼ? ጠዋት። ማን ናቸው? ኢህአፓ ደግሞም ሱማሌ። አልሰማውም። ጠዋት እየተጎተተ የሄደው ጓደኛው ፊቱ ላይ መጣበት። ኢህአፓ የተባሉትን ታውቃቸዋለህ? እኔ የለሁበትም፣ በምን አውቃለሁ? አንተማ እዚህ ውስጥ መግባት የለብህም። ቤት ቢቀመጥም ነገሮች ወደ መስፍን አልመጡም። ግን እየጠበቀ ነው። ቤት ውስጥ መቀመጡ ያስጠረጥረዋል። ስለዚህ ወጥቶ ዞር ዞር ማለት አለበት። ወደ ኳስ ሜዳ ሄዶ መጫወትና ትሬኒንግ መስራት ጀመረ። ብዙዎቹ ተጫዋቾች ኮርፖሬሽኑ በኋላ የገቡበት ባይታወቅም የቡድኖች እንቅስቃሴን ተገድቧል። በዚህ ሳምንት ብቻ በኢሃፓነት የተጠረጠሩ ተጫዋቾች ሳይቀሩ እየተለቀሙ ሲወሰዱ አይቷል። ከአስር ቀን በኋላ እንደተለመደው ወደ ትሬኒንግ ሄደ። ማንነቱን አውቀዋል፣ ደግሞም የሰራውን ደርሰውበታል። ካድሬዎችና አብዮት ጠባቂዎች እንደታጠቁ እየተንጋጉ ወደ እነሱ ቤት መጡ። ተመስገን መረጃ የሚያገኘው ከመይሶን አባል ከነበረው ጓደኛው ነው። ጀማሉ እንዲህ ያስታውሳል። ተመስገን በጣም ጥንቁቅ ሰው ነው። ከሰዎች ጋር ሲቀርብ በዘዴ ነው። ጥያቄ ካበዙበት ከዚያ ሰው ጋር ፈጽሞ መገናኘት አይፈልግም። አጠራጣሪ መረጃ ይሰጥህና ትክክለኛውን ካንተ ሊቀበል ይሞክራል ይላል። ተመስገን ያለበት ግቢ ውስጥ አንድ የመይሶን አባል ተከራይቶ ይኖር ነበር። ሰውየውን ለማስመት ሲል ነው እዚያ የተከራየው። ተመስገን ወደ ነጋዴ ሆኖ ነው የቀረበው። ጨርቆችን ቅርብ ባሉ ከተሞች እየወሰደ የሚነግድ ነው። ጨርቁን ይዞ ከግቢው ወጥቶ ወደ መኪና ተራ ሲሄድ ይታያል። ነገር ግን አልፎ አልፎ እንጂ ወደ እነኛ ከተሞች አይሄድም። ሌላ ቀበሌ በተከራየው ቤት ውስጥ እቃውን አስቀምጦ እዚያው ከጓደኞቹ ጋር ስለሚከናወኑ ቀጣይ ስራዎች ተነጋግሮ እቃውን ይዞ ወደ መጀመሪያው ቤቱ ይመለሳል። እዚህ ከተማ ውስጥ ተመስገን ከቦታ ቦታ እየቀያየረ እንደሚኖር የመይሶን ካድሬዎች ደርሰውበታል። የመንግስት ሰዎችም ክትትል እያደረጉበት ነው፣ ግን ሊያገኙት አልቻሉም። ትልቁ ችግራቸው ደግሞ መልኩን በትክክል ለይተው ያለማወቃቸው ነው። ከተመስገን ጋር አንድ ግቢ የተከራየው የመይሶን ካድሬ ከሐዋሳ ነው የመጣው። እዚህ ቤት ተከራይቶ አደን ላይ ነው ያለው። ከሐዋሳ፣ ከይርጋለም፣ ከአዲስ አበባ የሚፈለጉ የኢሃፓ አባላት ሻሸመኔ ውስጥ እንደሚገኙ ይታወቃል። ተመስገን ደግሞ ሐዋሳ ውስጥም በጣም ይፈልጋል። በተለይ ኳስ ተጫዋቾችን በመመልመልና በማሰልጠን ለግድያ ይጠቀምባቸዋል የሚል መረጃዎች ተገኝተዋል። ሻሸመኔ ውስጥ ቢሆንም እንደዚሁ ነው። በተለይ ከስፖርተኞች ጋር ትልቅ ቁርኝት አለው። በብዛት የሚታወቀው ታደለ በሚለው ስሙ ነው። ተመስገን የሚለው ስሙ ሌላ ጋር ቢታወቅም አብዛኛው ግን ሻሸመኔ ነው የሚጠራበት። አንዳንድ የኢሃፓ አባላት አንደኛ የመታወቂያ ስም፣ ሁለተኛ የኮድ ስም፣ ሶስተኛ መደበኛ ስም እየለዋወጡ ይጠቀማሉ። ተመስገን እዚህ ግቢ ውስጥ ሲገባ ካድሬውን አናዞት መረጃ ሊቀበለው ነው። የአንጃው አባላት ብዙ የኢሃፓን ሰዎች ለመይሶን ካድሬዎች እየጠቆሙ አሳስረዋል፣ አስገድለዋል። በዚህ ወር እንኳ ሐዋሳ ውስጥ በተለይ ስፖርቱ አካባቢ ያሉት የኢሃፓ ሰዎች ተለቅመዋል። ለዚህ ሁሉ ሴራ ምላሽ ለማግኘት ይህን ካድሬ ማፈን ለተመስገን አማራጭ የሌለው ነገር ነው። ካድሬው በተመሳሳይ ከተመስገን አንዳንድ መረጃ ይፈልጋል። ከተግባቡ በኋላ አልፎ አልፎ ተመስገን ወደ መኝታ ክፍሉ እየሄደ ያወራሉ። ካድሬው አንድ ቀን ስራ እንዴት ነው አለው። ምንም አይል። የጨርቅ ስራ ብዙ ትርፍ አለው? ለመኖር ያህል እንሰራለን። አንድ ነገር ተባበረኝ እስቲ። ምን? እዚህ አካባቢ ወይም በምትነግድበት ቦታ ለየት ያለ ነገር ታያለህ? ምን ማለት ነው? የወጣቶች እንቅስቃሴ? ምን አይነት? የመንግስት ተቃዋሚዎች? አስቤበት አላውቅም። ካየህ ትጠቁመኛለህ? በተለይ ምን? ፀጉረ ልብስ ሰዎች ካየህ። እሺ። ተመስገንና ካድሬው አልፎ አልፎ ምሽት ላይ እየተገናኙ ያወራሉ። እዚህ ሻሸመኔ ውስጥ ካድሬው ሶስት ሰዎች ይፈልጋል። አንዱ ተመስገን ነው። በጣም እንዳስቸገራቸው ነግሮታል። ተመስገንም በነገሩ ተስማማ። አንዳንዴ አየሁ የሚለውን ነገር ተቀራራቢ በሆነ መንገድ ይነግረዋል። ካድሬው የተመስገን ጥቆማ አሳማኝ በመሆኑ የበለጠ ሊጠቀምበት ፈለገ። ካድሬው ከተመስገን ጋር ወደ ውጭ መውጣት አይፈልግም። ቤት ውስጥ መረጃ መለዋወጡን መርጦታል። ተመስገን ደግሞ አሳቻ ቦታ ወስዶ ሊያናዝዘው ይፈልጋል። ካድሬው ተመስገንን ኳስ ትወዳለህ እንዴ አለው። አይ ብዙም አይደለሁም። እየሄድክ ታያለህ? እሁድ እረፍት ሲሆን አልፎ አልፎ ገባለሁ። ማንን ክለቦች ታያለ? ያገኘውት ነው። በተለይ የምታያቸው ክለቦች አሉ? የምትደግፈው ማለት ነው? አዎ። ማንንም አልደግፈም። የሞራውና ጥቁር አንበሳ የሚባሉ ቡድኖችን ታውቃለህ? አልፎ አልፎ አያቸዋለሁ። እዚያ ውስጥ የምንጠረጥራቸው ሰዎች አሉ። እነማን ናቸው? ሁለቱ እዚህ ሰፈር በላይኛው አቋራጭ ያሉ ናቸው። አላውቃቸውም። አሳይህና ትከታተልልኛለህ። እሺ። ግን አንተ በምን አወቅ? አዋሳ ሐይቅ ቡድን ውስጥ የያዝናቸው ልጆች አሉ። ከነሱ ጋር ግንኙነት አላቸው። ካድሬው በስፖርት ክለብ ውስጥ ያሉ የኢሃፓ አባላት ተብለው የሚጠረጠሩት ስም ዝርዝር ተሰጥቶታል። እነዚህ ተጫዋቾች አዋሳ ከሚገኘው የሐይቅና የኮሌጅ ተጫዋቾች ጋር ግንኙነት አላቸው ተብሎ ክትትል እየተደረገ ነው። የተጠናከረ መረጃ ሲገኝ ይታፈሳሉ። አሁን ግን እየተከታተሏቸው ነው። ተጨማሪ ሰዎችን ይፈልጋሉ። እነዚህ ተጠርጣሪ ተጫዋቾች ምናልባት ከአዲስ አበባ ከተለያየ ቦታ ብዙ ጥፋት አድርሰው የተደበቁትን ቀንደኛ ወዲሆኑት የኢሃፓን አባላት ይመሯቸው ይሆናል። ተመስገን ካድሬውን ምንም ስለማይደብቀው ከማፈኑ በፊት ለተወሰነ ጊዜ ይጠቀምበት ፈልጓል። በሌላ ቀን አምሽቶ መጣ። ተመስገን እንደተኛ ሰው ሆኖ ይጠብቀው ነበር። እንደመጣ አንኳኳ። እኝታል እንዴ? አለው። ብዙም እንቅልፍ አልወሰደኝም። ትንሽ እናውራ? እሺ። ዛሬ ስብሰባ ላይ አቆዩን። ምን ተገኘ? ታደለን በተመለከተ። ምንድነው ታደለ የሚሉት? አልጨበጥ አለ የኢሃፓ አባል ነው። ስሙንም ይቀይራል። ማን ተባለ? ከዚህ በፊት ታደለ ተባለ። አሁን ሌላ ስም ተጠቅሞ ይሆናላ። ባየው ጠቁመህ ነበር። እሱንማ ካገኘኸው። ምን አይነት ነው? እኔ አላውቀውም። ምናልባት የተነገረህ ቁመና ወይ ሌላ መለያ ካለ። መልኩን ይቀያይራል፣ ግን ቀጭን፣ መካከለኛ ሰውነት። የተለየ ሰው ካየሁ እጠቁምሃለሁ። አዋሳ ያለው ጓደኛዬ ያውቀዋል። ታዲያ እሱ ለምን አይመጣም? ይፈራዋል። ለምን? ካገኘው ታደለ ይገለዋል። ለምን አይጠቁማችሁም? አሁንማ መልኩንና አለባበሱን ቀይሯል፣ ግን ጓደኛው ቢገለኝም ሰሞኑን እመጣለሁ ብሏል። አሁን ካድሬው ያወራለት ጉዳይ አደገኛ እንደሆነ ተመስገን አውቋል። ይህን ካድሬ በደንብ መከታተል ይኖርበታል። ሌላ ቀን ከተማው ስላለው የኢሃፓ መዋቅር መረጃ ተገኝቷል ብሎ ካድሬው ለተመስገን ነገረውና አንድ ሰው አገኘን አለው። ምን አይነት ሰው? እንዳንተ መረጃ የሚሰጠን። አገናኛችኋለሁ፣ አብራችሁ ትሰራላችሁ። ልጁ ማን የሚባል ነው? ስሙን ነገረው። ምን አለ? ልጁ አንጃ ነው። የብዙ የኢሃፓን ስም ሰጥቶናል። አንጃ ምንድን ነው? የኢሃፓ ሌላ ወገን ማለት ነው። ኖ አይገባኝም። አንተ ብቻ የምልህን ተከታተል። ስለ አንጃ ባታውቅ ችግር የለውም። ቶ ካድሬው ለተመስገን የአንጃውን ሰው ስም ስለነገረው ወዲያው ደረሰበት። ከጥቂት ቀናት በኋላ ከመጠቆሙ በፊት ተመስገን ልጁን ጠብቆ ገደለው። ካድሬውና ተመስገንን በሶስተኛው ቀን ቁጭ ብለው ማውራት ጀመሩ። ሰውየው እኮ ተገደለ አለው ካድሬው። የትኛው? ሊጠቁመን ቃል ይገባልን። ማን ገደለው? ጓደኞቹ። በምን አወቁ? ከኛ መሃል መረጃ የሰጠ ሰው አለ አሉ። ተመስገን ለካድሬው ያያቸው ሰዎች እንዳሉ ነገረውና ቦታቸው እንዲያመለክተው ከተማ ውስጥ ወዳለው አውሮፕላን ማረፊያ አካባቢ ይዞ ሄደ። ጨለም ብሏል። በድንገት ከኋላው ዞረና ሽጉጥ ለግኖበት መሳሪያን አስቀምጣ አለው። ለምን? ትዕዛዜን ብቻ ፈጽም። ከኔ ምን ፈለግ? ማን ነው እኔን የሚከታተለው? አንተ ነጋዴ አይደለህ እንዴ? ማን ይከታተልሃል? ለምንድን ነው እኔን የፈለከኝ? ምን ማለትህ ነው? አለ ካድሬው። ትገለኝ ነው የመጣኸው? ለምን እገልሃለሁ? እኔ የምፈልገው ታደለን ነው። እኔንስ? አንተን አልፈልግም። ታደለ ማለት እኔ ነኝ። አንተ? አዎ። እንዴት ይሆናል? ሆኖ ተገኘስ? ምንድነው መስፈልገው? ከግድያና ከጥቆማ አንዱ ተመጣጣለ? ካድሬው በጣም ፈራ። ባልታሰበ ቦታ ተመስገን አጥምዶታል። አዋሳ ውስጥ እነማን ያንጃው ሰዎች ሆነው ለመኢሶንና ለመንግስት ኃላፊዎች የኢታፋ አባላትን የሚያጋልጡት ሰዎች ስም እንዲነግረው ነው የሚፈልገው። ስምና አካባቢ ንገረኝ አለ ተመስገን። አላውቃቸው። አላወቅ ማሽና። የስም ዝርዝሩ ወረቀት እጄ ላይ የለም። የኔ ያለው እቤት ምኑ ጋር ቦርሳ ውስጥ ነው። እቤቱን ቁልፍ ይዛል? አዎ። እንዲም በረከት አደረገውና ከተማ ውስጥ የሰማውን ተጨማሪ ነገር ጠየቀው። ኪስ ውስጥ ያለውን ዕቃ በሙሉ እንዲያራግፍ ነገረውና የተባለውን አደረገ። ግን ከኪስ ውስጥ ከወጡት ነገሮች ተመስገን የሚፈልገው ነገር ነበር። ግን ያንን አላገኘም። አምጣ ቁልፉን አለው። ለምን? አብረን ሄደን እንከፍታለን። ከዚያስ? መረጃውን ከወሰድኩ በኋላ እለቀሃለሁ። ተመስገን ቁልፉን ተቀበለውና ብዙ ነገር አውጣጣው። የሰጠው መረጃ እውነት ይሁን አይሁን ባያረጋግጥም የነገረውን ተቀብሎታል። ደግሞ ከዚህ በኋላ የሁለቱ ጓደኝነት አብቅቷል። አይፈልገውም። ቀንደኛ የኢሃፓ አባላትን እጠቁማለሁ ብሎ እሁድ ዕለት የተገደለው ያንጃው ሰው ካድሬው በተመስገን እጅ መሞቱን ጠረጠረ። የልጁም ስም ለሱ ነግሮታል። ካድሬው አንድ ነገር ጠየቀው። ግን አንተ ታደለ ነህ? አዎ። በምን አረጋግጣለሁ? በኋላ ታውቀዋለህ። ልጁን አንተ ነህ የገደልከው? የትኛውን? አንጃውን። በምን አወቅ? ስብሰባ ላይ በልጁ መሞት ጭቅጭቅ ተነሳ። ለምን? መረጃ የሰጠ ሰው አለ ተብሎ። ታዲያ እኔን እንዴት አሰብከኝ? ተነገርኩ በኋላ ጥርጣሬ አደረብኝ። ምን አይነት? ልጁ የሞተው እሁድ ነው እና እሁድ ደግሞ አንተ ስራ የለህም። እሺ፣ በዚያ ሰዓት ሁሉ ጊዜ እሁድ አንተ ቤት ውስጥ ነው የምትውለው? አዎ። ኳስ ጨዋታም የለም። ቀጥል። እኔ ቤት ነበርኩኝ። ስለዚህ አንተ የለህም፣ ደግሞም አላደርክም። በነጋታው ጠየቅኩህ። ምን ብለህ? ውጭ ተለባደርህ። አዎ። የሰጠኝ መልስ አምሽቼ ገብቼ ሌሊት ወጣሁ ነው ያልከኝ እና አልጠረጥርህም። ግን ምን? የልጁን ስም ላንተ ብቻ ነው የነገርኩት። ተመስገን ከካድሬው ጋር ሰው በሌለበት በዚያ ጨለማ ውስጥ የሚፈልገውን መረጃ ካገኘ በኋላ ፊትና ኋላ ሆነው ወደ አራዳ በሚወስደው መንገድ ተጓዙ። ወንዙ ጋር ሲደርስ ከመሻገራቸው በፊት ገደለውና ወንዙ ውስጥ ከተተው። ደብዛውም እንዲጠፋ አደረገ። ተመስገን ከካድሬው ብዙ መረጃ ተቀብሏል። ቤቱ ከሄደ በኋላ በጣም ሲመሽ ሰው ሁሉ ከተኛ በኋላ በሩ ከፍቶ ገባ። መብራቱን ሳያበራ በባትሪ እየተጠቀመ መረጃዎቹን ወሰደ። እዚያ በኋላ አደገኛ ጠቋሚዎችን በራሱ ሰዎች ተጠቅሞ አሳደዳቸው። ጀማሉ ነገሩን እንዲህ ያስታውሳል። ይህን ታሪክ ሲነግረኝ ማመን አቃተኝ፣ ግን እሱ ያደርገዋል። ተመስገን ከሻሸመኔ እስከ ይርጋለም በሌሎችም ዙሪያ ባሉ ከተሞች ሰዎችን እያስተማራ የመኢሶን ካድሬዎች ላይ ጉዳት አድርሷል። በተለይ ኳስ ተጫዋቾች የነበሩት ሁለት የመኢሶን ካድሬዎች ሰው ልኮ ያስገደላቸው እሱ ነበር። ፈጣን እርምጃ በመውሰድ ያምናል። ኢሃፓ ውስጥ እንደሱ ያሉ ብዙ ሰዎች ቢኖሩ እያልኩ አስብ ነበር። ሶስት ቀን ከከተማ ወጥተን አብረን ቆይተን ብዙ እቅድ ነድፈናል። የሰራቸውን ነገሮች ሲነግረኝ በጣም እገረም ነበር። ካድሬዎችን በምን ሁኔታ እንደሚያጠምድ፣ አንጃዎችን እንዴት እንደሚለቅ፣ ሰዎችን እንዴት እንደሚያታልል፣ ራሱን ለመቀየር የሚጠቀምባቸውን ዘዴዎች፣ የት ቦታ መወሰን እንዳለበት በዝርዝር ነግሮኝ ነበር ይላል ጀማሉ። ለቀስተኛው ከሆስፒታል ሬሳ ይዘው መጥተው ወደ ቤት ለመግባት በኮርኮንቹ መንገድ እየሄዱ ነው። ቦታው ጠባብ በመሆኑ መኪና አላስገባ ስላላቸው ነው በሸክም የሚወስዱት። ሰፈርተኛው ከመንገድ መጥቶ አጅቦ እያለቀሱ ይሄዳሉ። ይህንን ቀጭን መንገድ እንደጨረሱ ወደ ቀኝ ይተጣጣቁና ወደ ሟች ቤት ይደርሳሉ። ወደ ቤቱ በተጠጉ ጊዜ የሰው ቁጥር እየጨመረ መጣ። ቀጭኑን መንገድ ሳይጨርሱ ድንገት ከኋላቸው አንድ ሰው እየጮኸ መጣ። አሯሯጡ ፈጣንና እየተወላገደ ነው። የመጣው ከዋናው መንገድ ነው። ነፍስ ይዞት የሚሮጥ ይመስላል። ወደ ለቀስተኛው እየተጠጋ መጣ። ለቀስተኛው ከኋላቸው የሰሙትን ድምጽ ተከትለው ዞር አሉ። የማች ዘመድ እንደሆነ ገምተው ለማስተዛዘንና ለማላቀስ ተዘጋጁ። ምናልባትም በንዴት ራሱን ጉዳት ላይ እንዳይጥል ለመደገፍ ወደሱ ዞር ብለው እያዩት ነው። የሚጠበቅ የቤተሰብ አባል እንደሆነ አምነዋል። ቀብሩ ከሰዓት በመሆኑ ጥሩ ሰዓት እንደደረሰ ገምተዋል። ከንፈራቸውን በመምጠጥ ሊቀላቀላቸው የመጣውን ቤተዘመድ ለመቀበል ተዘጋጁ። ነገር ግን ተሳስተዋል። ከኋላቸው እየጮኸ የሚከተላቸው ሰው መሳሪያ ይዞ ነው የሚሮጠው። ሌላም ሰው ተከተለ። ይህኛው ደግሞ ከመጀመሪያው ልጅ በ50 ሜትር ያህል ይርቃል። ሬሳውን አጅበው እያለቀሱና እያስለቀሱ የነበሩት ሰፈርተኛው በቆመበት ደንዝዞ ቀረ። የመጀመሪያው ልጅ ከነርሱ ጋር ደርሶ ወደ ጥሻው ታጥፎ ሲገባ ሁለተኛው እነሱ ጋር እየደረሰ ነበር። ነገሩን ለማጣራት እንኳን ጊዜ ሳያገኙ የተኩስ ሩምታ ወደ እነርሱ አቅጣጫ ሲንጣጣ ሬሳውን መሬት ጥለው እግሪ አውጪኝ አሉ። ከመሮጣቸው ጥቂት ሰኮንድ ቀደም ብሎ ሁለተኛው ልጅ ተንገዳገደ። እዚያ አቅጣጫ የተተኮሰው በብዛት እሱ ሰውነቱ ስለገባ መሬት ላይ ባስኪሙ ተዘረረ። ተኳሾቹ የገደሉትን እያለፉ ከፊት የቀደመውን ፍለጋ ለቀስተኛውን እያተራመሱ እያሯሯጡ እያጫጫሁ አጠገባቸው ደረሱ። ወዴት ሄደ እያሉ አፋጠጡ። አቅጣጫውን ነገሯቸው። ወደዚያ አመሩ። ልጁ ግን ቅርብ ቦታ ጥሻ ውስጥ ነበር የተደበቀው። አካባቢው ሲረጋጋ ሬሳቸውን ይዘው ሌላ ሬሳ እዚያ እንደወደቀ ቶሎ ሄዱ። ሁለት ሞት እዚያው ጋር ነበር። አንደኛው በክብር ሊቀበር፣ ሌላኛው ግን እንደ ውሻ እየተጎተተ የሚሄድ ነው። ከየት ነው እነዚህ አሳዳጅና ተሳዳጅ የመጡት? ሲጀመር እንዲህ ነበር። አረጋና ኃይሉ ስማቸው የተለወጠ ይርጋለም አንድ ቀበሌ ውስጥ ቢኖሩም ሰፈራቸው ትንሽ ይራራቃል። ሁለቱ በጣም ባይቀራረቡም በሚገባ ይተዋወቃሉ። ሁለቱም ለተለያየ ክለብ ነው የሚጫወቱት። ኃይሉ አለው አለው ባይ ስለሆነ ይህ ባህሪው ለአረጋ በፍጹም አይመቸውም። ጸባዩ ብቻ ሳይሆን ቀበሌ አካባቢ ተፍ ተፍ በማለቱና የመይሶን ካድሬ እንደሆነ ስላመነ በጣም ይጠላዋል። በመይሶንነቱ ስለጠረጠረው ከሱ መራቅ ጀምሯል። አረጋ እነ ኃይሉ ቤት ይሄድ ነበር። የኃይሉ እህት የአረጋ ጓደኛ ነች። በጣም ነው የሚዋደዱት። ትምህርት ጎበዝ ስለነበር ቤቷ ሄዶ ያስጠናታል። ለማስጠናት ፈልጎ ሳይሆን ውጭ እንደ ልቡ ስለማያገኛት በዚህ ሰበብ አርጎ ፍቅሩን ይወጣል። አባትየው ልጃቸውን ስለሚያስጠና ሁሌም ያመሰግኑታል። ጎበዝ ተማሪ እንደሆነ ስለሚነገርለት ቤተሰቦቹ እንዲህ አይነቱን ተማሪዎች ለልጆቻቸው አስጠኝነት ይመኟቸዋል፣ ደግሞም ይፈልጓቸዋል። ኃይሉም ቢሆን እነ አረጋ ቤት አልፎ አልፎ ይሄዳል። ነገር ግን አረጋ ከቅርብ ጊዜ ወዲህ ኃይሉ እነሱ ቤት እንዳይመጣ ይፈልጋል። አረጋ ያለበት የኢህአፓ ሴል ጥናት የሚያደርገው እዚህ ቤት ነው። ኃይሉ እዚህ ቤት ስለሚመጣ ሁኔታውን አውቆ ሊጠቁምባቸው ይችላል። ኃይሉ የመይሶን አባል እንደሆነ አረጋ አውቋል፣ መረጃም አግኝቷል። እናም የእሱ እዛ ቤት መምጣት ፍጹም የተወደደ አይደለም። አረጋ ስኳል ነው። በመይሶን ሰዎች ላይ ትዕዛዝ ካገኘ በቀድሚያ የሚገድለው ኃይሉን ነው። ከአንድም ሁለት ጊዜ ኃይሉ አደገኛ ሰው መሆኑን አመልክቶ እንዲገደል ትዕዛዝ ቢጠይቅም ከበላይ መልስ ባለማግኘቱ ለጊዜው ዝምታን መርጧል። አረጋ ከያፓ ጋር በተያያዘ አፈሳ ሲደረግ ለአስር ቀን ታስሮ ተፈታ። በመታሰሩ የተረጠረው ኃይሉን ነው። ምክንያቱም እነ አረጋ ቤት ከሚሰበሰቡት አራቱ ልጆች ሶስቱ በመያዛቸው ነው። ኃይሉ እና ረጋቤት ወጣ ገባ ሲል ልጆቹን ስላያቸው ተቆሞብናል ብለው የተረተሩት እሱን ነበር። በዚህ የተነሳ ጥርስ ነክተውበታል። እሱን ማስወገድ የሚፈልጉትም ለዚህ ነው። አላሰራ እንዳላቸው አውቀዋል። አረጋ መረጃ ካሰባሰበ በኋላ ኃይሉ አደገኛ ሰው መሆኑን አወቀ። እርምጃ ሊወሰድበት እንደሚገባ በድጋሚ ጠየቀ። መልስ በቅርቡ እንደሚያገኝ እርግጠኛ ነው። ከዚያ በፊት አንድ ካብሬ አስቸግሯቸው ለበላይ አመልክተው ፈጣን ምላሽ አግኝተው ስለነበር ሐዋሳ ሲሄድ ተከትለው ጨርሰውት መጥተዋል። ኃይሉም ይህ ነገር ይጠብቀዋል። ምላሹ እስኪመጣ ተቻኮለ። አረጋ ታስሮ ከተፈታ ወዲህ የኃይሉን እህቱን ቢወዳትም እነሱ ቤት መሄድ አቆመ። አንድ ቀን የኃይሉ እህት ቤቱ መጣች። ፈልጌህ ነበር አለችው። በሰላም ነው? ለምን ጠፋ? አልተመቸኝም። ውሸትም ነው። አልዋሸውሽም። ወንድሜ ያስቀየመህ ነገር አለ? እንዴት እንዲህ አልሽ? ከአንተ ጋር የታሰሩ ልጆች እሺ ኃይሉ ነው ያሳሰረን ብለዋል። እና አንተም እንዲህ ሐሳብ ያለህ መስሎኝ። የለኝም። አባዬ ቤት መምጣት በማቆም ቀር ብሎታል። ምን አሉ? ለምን እንደቀረ ቤቱ ሄጄ ጠይቀዋለሁ ሲል እኔ ቀድሜ መጣሁ። ሌላ ቀን እመጣለሁ። አሁን እንሂድ። ለምን? ካልሄድ አባዬ ይመጣል። አሁን አታጨናንቂ። ለኔም ማስብልኝ እንጂ። አረጋ ቢወዳትም ድርጅታቸው ላይ ስጋት የሚሆኑት መወገድ አለባቸው የሚል እምነት አለው። ኃይሉ ለነሱ አደገኛ ሰው ሆኗል። ስለዚህ ካሁኑ ከሷ ጋር ያለውን ነገር መቁረጥ አለበት። ከበላይ መልስ ስላልመጣለት ቂሙን በሆዱ ቋጥሮ ዝም አለ። አባትየው መጥተው ካናገሩት ወዲህ አልፎ አልፎ ወደ ቤታቸው ይሄዳል። ግን ውስጡ አሁንም ግድያ አለ። መልሱ ግን ዘገየበት። ይሄ ከሆነ ከስምንት ወር በኋላ አረጋ ለሻሸመኔ ባንክ ኦፕሬሽን ተመለመለ። ስኳድ በመሆኑ ወሳኝ ቦታ እንዲሸፍን ተደረገ። የተመደበበትን ቦታና አደጋ ቢመጣ ለማምለጫ የሚጠቀምበትን ዋናና አቋራጭ መንገዶችን ሄደና ለአንድ ቀን አጠና። መሳሪያ ከየት እንደሚወስድ ተነግሮት ወደ ይርጋለም ተመለሰ። ሰሞኑን ኦፕሬሽኑ የሚካሄድበት ዕለት በመሆኑ ሁለት ቀን ቀደም ብሎ ወደ ሻሸመኔ ተጓዘ። ሎንችና ውስጥ ገብቶ ተቀመጠ። ከዚህ ቀደም በተለያየ ቦታ እየሄደ ተልዕኮውን ተወጥቷል። ለግዳጅ ረቅ ብሎ ሲሄድ የመጀመሪያው ነው። እነርሱ አካባቢ የገንዘብ ችግር ስላለ ለመሳሪያ መግዣና ለድርጅቱ ስራ ገንዘብ ስለሚያስፈልግ አሁን ከባንክ ከሚወስዱት ገንዘብ ለነርሱ የስኳድ ቡድን ይደርሳቸዋል። ምን ሊገጥመው እንደሚችል ባያውቅም ሎንችና ውስጥ ቁጭ ባለበት ስለ ስራው ማሰላሰል ጀመረ። ሻሸመኔን ብዙም አያውቀውም። አክስቱ ጋር አንድ ሁለቴ ሄዷል። ለግጥሚያ ደግሞ አንድ ጊዜ ደርሶ ተመልሷል። ነጋዴ ለተባለ ቡድን ለመጫወት ተስማምቶ ነበር። ነገር ግን በይርጋለም የተሰጠው ኃላፊነት ከከተማው ሊያስወጣው ስላልቻለ እዚያ ሄዶ መጫወቱን ሰርዞታል። ሎንችናው አልሞላም። ግማሽ ሰው ያህል ነው የቀረው። በመስኮት ወደ ውጭ እያየ ነው። ከርቀት ጓደኛውን ተመለከተው። ከጫማ ሰፊው ጋር እየተነጋገረ ነው። የሆነ ነገር ትዝ አለው። ሳኬታውን ማሰፋት ነበረበት። በጎን በኩል ተቀዶ ምቾቱን ነፍቶታል። ዛሬ ቢያሰፋ ለውድ ጨዋታ በደንብ ይገለገልበት ነበር። ምናልባት በጊዜ ከተመለሰ ሳይመሽ ሄዶ ያሰፋል። ቶሎ መመለስ እንዳለበት ያምናል። የአምስት ደቂቃ ስራ እንደሆነ ተነግሮታል። ኦፕሬሽኑ በሰላም ከተጠናቀቀ ቶሎ ወደ ይርጋለም ይመጣል። በመኪናው መስኮት እያሻገረ በማየት ወደ ቤቴ በሰላም መለስ ይሆን ብሎ አሰበ። አይኑን ከመስኮት ላይ ሳይነቀ ድንገት የሆነ ነገር ተመለከተ። አባቱ ናቸው። ከጓደኛቸው ጋር እየመጡ ነው። ወደ ሎንችና ገቡ። ወንበር ከፊት ስለነበር እዚያ ተቀመጡ። እሱ ወደ ኋላ ሄዶ ቁጭ አለና አንገቱን ዝቅ አድርጎ እንዳይታይ ተከለለ። አባቱ የሆነ ሰው በጎን ካለው ወንበር ላይ ሰላም ብለው እያወሩ ነበር። ቀስ ብሎ ተመለከተ። ኃይሉ ነው። እዚህ ምን ይሰራል ብሎ ተገረመ። ሲገባ አላየውም። ኃይሉስ አይቶት ይሆን? ካየው ለአባቱ ይነግራቸው ነበር። ኃይሉ ወዴት እየሄደ ነው? አረጋ ግራ ተጋባ። እየተከተረው ይሆን? ወዴት ይሄድ እንደሚችል ማሰብ ጀመረ። ታሳ አልፍም ብሎ ገመተ። ወንድሙ እዚያ ስለሚነግስ እሱ ጋር ነው በሚል ደመደመ። ነገር ግን ያሰበው ስህተት ነበር። አባቱ አታ ሲወርዱ ኃይሉ ግን ወደ ሻሸመኔ አብሮት ሄደ። መኪና ተራ ኃይሉ ሲወርድ አረጋ እቃ እንደወደቀበት አስመስሎ በመፈለግ ጥቂት ደቂቃ መኪና ውስጥ ቆየ። በመስኮት እያየ ኃይሉ መራቁን ካረጋገጠ በኋላ ወረደ። በድርጅቱ ኃላፊዎች ቅር ተሰኘ። ደጋግሞ ኃይሉ እርምጃ እንዲወሰድበት ጠይቋቸው መልስ አጣ። እናም ይኸው ስራቸውን ለማበላሸት ሻሸመኔ ድረስ ተከትሏቸው መጣ። እዚህ ከተማ ኃይሉ ለምን መጣ ብሎ አሰበ። እንደገናም ተጠራጠረ። ይህን ነገር ማሳወቅ እንዳለበት አመነ። ለበላይ አለቃው መልእክት ሰደደ። ክትትል ስላለብኝ ከጨዋታው አውጡኝ የሚል ነው። የልጁን ማንነት አሳውቋል። መልስ ስላጣ ነገሩን ራሱ ሊወጣው ፈልጓል። አሁን የእሱን የበላይ ሰዎች ትዕዛዝ መጠበቅ አልፈለገም። ለጊዜው መሳሪያ በእጁ የለም። ነገር ግን የት መውሰድ እንዳለበት ተነግሮታል። ወደ ስፍራው እየሄደ ሳለ ኃይሉን በርቀት አየው።